Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናምሽታችኋል አድማጮች። የቅዳሜ ጥቅምት 4 2010 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። ከዚያም በወቅታዊ ጉዳዮች ላይ የሚያተኩረው የቅዳሜ ውይይት ይከተላል።
ላለፉት 2 ዓመታት ምናቸው ቅራኔዎች ኢትዮጵያ በታሪኳ አስተናግዳ የማታውቅ ነው። በሚሸፍነው የቆዳ ሽፋን በሚሳተፍበት የህዝብ ብዛት ኢትዮጵያ ውስጥ እንዲህ አይነት የተቃውሞ እንቅስቃሴ አይተናናቅ።
የቀድሞ የተቃዋሚ መሪና የፓርላማ አባል አቶ ልደቱ አያሌውን ድምጽ ነው የሰማነው። ከዜና በኋላ ይቀርባሉ። በሁለተኛው አጋማሽ የቅዳሜ መዝናኛችሁ የሙዚቃ ቃና ተዘጋጅቷል። እስከ 4 ሰዓት የሚቆየውን ፕሮግራማችንን ንጉሱ ታምሬ ያቀናብራል። አብራችሁ እንድታመሹ በቅድሚያ እንጋብዛለን። አሁን ያለም ዜና
እንደምን አምሽታችኋል። ዜናው ላይ የማሰማው አዲሱ አበበ ነኝ። የጭነት ተሽከርካሪ መኪና ላይ የተጫነ ቦምብ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ መጋጠሚያ መንገድ ላይ ፈንድቶ ቢያንስ 25 ሰዎች ገደለ፣ ከ50 የማንሱ አቆሰለ ሲሉ የዓይን ምስክሮችና ባለሥልጣናት አስታወቁ። ዞቤ በተሰኘው የአውቶቡስ መገናኛ መንገድ ላይ በተጠናቀረ የትራፊክ መሃል የደረሰው ይኸው ፍንዳታ የአጥፍቶ ጠፊ ጥቃት ሳይሆን እንዳልቀረ አንድ የፖሊስ ባለሥልጣን ለቪኦኤ ገልጠዋል። በስፍራ የተገኘው የቪኦኤ ዘጋቢ እንዳመለከተውም የ25 ሰዎች አስክሬን በአምቡላንስ ተጭኖ ወደ ሆስፒታል ሲወሰድ ተመልክቷል። ፍንዳታው የአካባቢውን ትላልቅ ሕንፃዎችም አፈራርሷል። አንድ የዕቃ መጫኛ አውሮፕላን ዛሬ ቅዳሜ አይቮሪ ኮስት ባህር ወደብ አጠገብ በመከስከሱ ቢያንስ 4 የሞልዶቫ ዜጎች መሞታቸውን የአይቮሪ ኮስት የደህንነት ሚኒስትሩ አስታወቁ። ሲዲክ ዲያኪቴ ለጋዜጠኞች እንዳስታወቁት 4 የፈረንሳይ ዜጎችን ጨምሮ ሌሎች 6 ሰዎች የመቁሰል አደጋ ደርሶባቸዋል። ሰዎቹ የፈረንሳይ ጦር አባላት መሆናቸውን በርካታ የዜና ምንጮችም አመልክተዋል ብለዋል። የፈረንሳይ ወታደራዊ ምንጮች ለፈረንሳይ ዜና አገልግሎት AFP እንደገለጡት አውሮፕላኑን የተከራየው የፈረንሳይ ጦር ሲሆን ይህም ባርካኔ ኦፕሬሽን ተብሎ ለሚታወቀው በአፍሪካ ሳህል ክልል ለሚካሄደው ጸረ ጂሃዲስት እንቅስቃሴ መሆኑ ታውቋል። አድማጮች፣ ዜና የሚተላለፈው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የኒውክሌር ጦር መሳሪያ ስምምነት ለማደስ ፈቃደኛ ባለመሆናቸው የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከፍተኛ ተቃውሞ አሰሙ። ይህን ስምምነት ከተደራደሩት አንዱ የሆኑት ኬሪ በዚሁ የቁጣ ማሳሰቢያቸው ሚስተር ትራምፕ ይህን ያደረጉት ግዴለሽነትና ጀብደኝነት በተሞላበት ራስን ምኞትንና ማንነትን ለማሳየት በተደረገ ሁኔታ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተገባውን የኒውክሌር መርሃ ግብር ውል እንደማያድሱ ትናንትና ማስታወቃቸው አይዘነጋም። ቱርክ ወታደሮችን ሶሪያ ውስጥ አሰማራች። ምክንያት ክልሉን ከጂሃዲስቶች ቁጥጥር ለማዳን የሚደረገውን ጥረት ለማጠናከር። የቱርክ ጦር ባለስልጣናት ትናንት አርብ እንዳስታወቁት የጦር ኃይሉ በአካባቢው የቁጥጥር ቀጣናዎችን ያቋቁማል። ሁሪየ የተሰኘው የቱርክ ጋዜጣ እንደዘገበው ቱርክ ከ100 በላይ ወታደሮችንና 30 ተሽከርካሪዎችን ወደ ምዕራባዊው ክልል ያሰማራችው። በአፍጋኒስታኑ ሸማቂ ቡድን ታሊባን ታፍነው ለአምስት ዓመታት በእስር የቆዩት ባልና ሚስት አሜሪካዊቷ ካይትላን ኮልመን እና ካናዳዊ ባለቤታቸው ጆሹዋ ቦይል እስር ቤት ሳሉ ከወለዷቸው 3 ልጆቻቸው ጋር በሆን ትናንት አርብ ማምሻውን በካናዳ አየር መንገድ ከሎንዶን ካናዳ በሰላም መግባታቸው ተሰማ። ባለፈው ረቡዕ ከእስር የተለቀቁት ባልና ሚስት በታሊባን ቁጥጥር ስር የወደቁት እንደ አውሮፓ አቆጣጠር በ2012 እንደነበር አይዘነጋም። በመጨረሻም በካሊፎርኒያው ሰደድ እሳት ከተቃጠሉ ቤቶች ውስጥ በሕይወት የተረፉ ሰዎችን ለማግኘት በሚደረገው ጥረት የአደጋ አስወጋጅ ሠራተኞች አነፍናፊ ውሾችን እየተጠቀሙ ናቸው ተባለ። ሰሜን ካሊፎርኒያ ውስጥ የደረሰው ይኸው ሰደድ እሳት ካለፈው እሁድ ጀምሮ እስካሁን በተረጋገጠው መሰረት የ36 ሰዎች ሕይወት ያጠፋ ሲሆን መሞት መዳናቸው ካልታወቀው ወደ 900 ከሚሆኑ ሰዎች ውስጥ ምንም የተሰማ ወይም የታወቀ ነገር አለመኖሩ ተገልጧል። የሶኖማ አውራጃ ፖሊስ ሮበርት ጊዮርዳኖ እንዳስረዱት የተቃጠሉትን ሰዎች ማንነት ለማወቅ ፈጽሞ አዳጋች ነው። የገሚሶቹ አካላት እንዳለ ተሟልቶ ይገኛል። አንዳንዶቹ ግን ብትንትን ብሎ ከአመድ በቀር ምንም መለየት አይቻልም ብለዋል ፖሊሱ። ለሰዓቱ ያለን ዜና በዚህ አበቃ።
የዓለም ዜናዎቹን አድምጠናል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቪኦኤ 24 ላይ የሚቀርበው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በወቅታዊ የኢትዮጵያ ሁኔታዎች ዙሪያ ቆይታ ከአቶ ልደቱ አያሌው ጋር በኢትዮጵያ የተተገበረ ያለው ፌዴራሊዝም ያሉትን ችግሮች ያልፈታ ይልቁንም አዳዲስ ችግሮችን የፈጠረ ነው ይላሉ የቀድሞ የተቃዋሚ መሪና የፓርላማ አባል አቶ ልደቱ አያሌው። የአሜሪካ ድምጽ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ያነጋገራቸው አቶ ልደቱ እንዳሉት ጊዜው ቆም ብሎ ማሰብ የሚያስፈልግበት ነው። አቶ ልደቱ በኢትዮጵያ እየተተገበረ ያለው የፌደራል ስርዓት አወቃቀርን በመተቸት ይታወቃሉ። ያወቃቀሩ ችግር በተግባር እየታየ ነው ሲሉ ካብራሩበት ይሆናል የሚጀምሩት። አቶ ልደቱን ያነጋግራቸው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው።
በኢትዮጵያ እየተገበረ ያለው ፌዴራሊዝም ያሉትን ችግሮች ያልፈታ ይልቁንም አዳዲስ ችግሮችን የፈጠረ ነው ይላሉ የቀድሞ የተቃዋሚ መሪና የፓርላማ አባል አቶ ልደቱ አያሌው። የአሜሪካ ድምጽ የወቅቱን የኢትዮጵያ ሁኔታ አስመልክቶ ያነጋገራቸው አቶ ልደቱ እንዳሉት ጊዜው ቆም ብሎ ማሰብ የሚያስፈልግበት ነው። አቶ ልደቱ በኢትዮጵያ እየተገበረ ያለውን የፌዴራል ስርዓት አወቃቀር በመተቸት ይታወቃሉ። የአወቃቀሩ ችግር በተግባር እየታየ ነው ሲሉ ካብራሩበት ይጀምራሉ።
ግሬው እንደምታውቀው ህገ መንግስቱም ብቻ ሳይሆን ቻርተሩ ከጸደቀ ጊዜ ጀምሮ ኢህአዴግ የሚከተለው ቋንቋን ወይም ደግሞ ብሔረሰባዊ ማንነት መሰረት ያደረገው የፌደራል አደረጃጀት በሂደት የህዝቡን አንድነት እያላላ ልዩነትን እያሰፋ የሚመጣ ነው የሚል ስጋት በእኛ ብቻ ሳይሆን በብዙ የፖለቲካ ኃይሎች ምሁራን ሲገለጽ የነበረ ጉዳይ ነው። ነገር ግን ለረጅም አመታት ኢህአዴግ ከዚህ በተቃራኒ ዳውም ለአገሪቱ የሚጠቅማት የተሻለ አንድነት የሚያመጣው ይሄኛው አደረጃጀት ነው በሚል ሲከራከር ነው የቆየው። ስለዚህ ለተወሰኑ አመታት ጉዳዩ በተግባር በደንብ ስላልተፈተነ ሐሳቡ ሊያከራክር ይችል ነበር። በሂደት ግን ታየው አንደኛ የፌደራል አደረጃጀቱ ነባር የምንላቸውን ችግሮች አልፈታም። ቀደም ሲል ጠበንጃ አንስተው ትግል ያደረጉ የነበሩ የፖለቲካ ኃይሎች ሁሉ መብታችን አልተከበረም፣ ጥያቄያችን ተቀባይነት አላገኘም ብለው የቀጠሉበት ሁኔታ ነው ያለው። የነበሩት ችግሮች ብቻ ሳይሆኑ ደግሞ አዳዲስ ችግሮችም እንደገና መምጣት ነው የጀመሩት። ስለዚህ ያ አደረጃጀት አሁን በሐሳብ ብቻ ሳይሆን በተግባር ስናየው ያሉትም ችግሮች አልፈታም፣ እንደውም አዳዲስ ቅራኔዎችን አዳዲስ ግጭቶችን እየፈጠረ ነው። ስለዚህ ያ ስጋታችን አሁን ዝም ብሎ በስጋት ደረጃ ሳይሆን በተግባር እየታየ ነው ያለው። ስለዚህ የፌደራል አደረጃጀቱ ብዙ ጊዜ እንደ አይነት ትችት ሲቀርብ ገዢው ፓርቲ የሚከራከረው የለም ህጉ ጥሩ ነው ችግር የለበትም ያፈጻጸም ችግር ነው ያለበት እያለ ነው የሚከራከረው። ይሄ እኔ በጣም የሚገርመኝ ነገር ነው። አንደኛ አንድ ፖሊሲ ጥሩ ፖሊሲ ካልሆነ ጥሩ አለመሆኑ የሚረጋገጠው በተግባር ለመፈጸም ሲሞከር ነው። ኢትዮጵያ ውስጥ እየታየ ያለው አሁን ይሄ ነው። ሁለተኛ ፖሊሲንና አፈጻጸምን አሁን ባለው የፖሊሲ ኮንሴፕት ላይ አይቶ ማየት አይቻልም። አንድ ፖሊሲ ስታወጣ እንዴት ሊተገበር እንደሚችል ሲተገበር የሚያስከትለው እንደምታ ምን እንደሆነ አውቀህ ነው የምታወጣው አንድ ፖሊሲ። ስለዚህ ያፈጻጸም ችግር ነው የሚለው ነገር ዞሮ ዞሮ የፖሊሲ ችግር መኖር ነው እንጂ የሚያሳየው አፈጻጸሙን ከፖሊሲ ለይቶ ማየት የሚቻል አይመስለኝም። ስለዚህ እኔ በተግባር አሁን የምናየው ኢትዮጵያ ውስጥ አዳዲስ ቅራኔዎች እየተፈጠሩ ነው። ያሉትም የበለጠ እየሰፉና እየጎለበቱ ነው። ላለፉት 2 አመታት ምናቸው ቅራኔዎች ኢትዮጵያ በታሪኳ አስተናግዳ የማታውቅ ነው። በሚሸፍነው የቆዳ ሽፋን በሚሳተፍበት የህዝብ ብዛት ኢትዮጵያ ውስጥ እንዲህ አይነት የተቃውሞ እንቅስቃሴ አይተናናቀም። አቁልፉ ጥያቄ ምንድነው? ይሄ የፌደራል አደረጃጀት አገሪቱ በአንድ ፓርቲ የበላይነት እየተዳደረች ባለበት ሁኔታ እንዲህ አይነት ችግር ከፈጠረ ነገ ከነገ ወዲያ አንዳንድ ክልሎች በሌሎች ተቃዋሚ ፓርቲዎች ቁጥጥር ስር ቢሆኑ ምን አይነት ሁኔታ ሊፈጠር ነው?
ሌሎች ተቃዋሚ ፓርቲዎች አሸንፈው ክልሎችን የማስተዳደር ስልጣን ቢያገኙ ማለት ነው።
አሁን አገሪቱን የሚመራት አንድ ፓርቲ ነው በራሱ አባል ፓርቲዎችና በአጋር ፓርቲዎች። ይሄም ሆኖ አሁን ቅራኔዎች እያየን ነው። ይቅራኔው ደግሞ በህብረተሰቡ ብቻ አይደለም፣ በመንግስት መዋቅር ውስጥ አሁን ሰሞኑን አሁን በኦሮሚያና በሶማሌ ክልል መካከል በተፈጠረው ችግር የመንግስት ባለስልጣናት እጅም እንዳለበት ከራሱ ከመንግስት እየሰማን ነው። እንግዲህ በአንድ ፓርቲ ውስጥ ሆነ አገሪቱ በአንድ ፓርቲ ቁጥጥር ስር ሆነ አደረጃጀቱ እንዲህ አይነት ቅራኔ የሚፈጥር ከሆነ የመድበለ ፓርቲ ስርዓቱ ዳብሮ ነገ ማዕከላዊ መንግስት ያለው ፓርቲና በክልሎች ያሉ ፓርቲዎች የተለያዩ ሲሆኑ ምን ሊሆን ነው? አሁን አንድ አይዲዮሎጂ ያለው አንድ ስትራቴጂ ያለው ኦልሞስት አንድ መዋቅር አንድ ኮሊሽን ያለው መንግስት ነው ያስተዳደረ ያለው። ይሄን ፖሊሲ ደግሞ ያመጣውና ተግባራዊ ያደረገ ያለው ይሄው መንግስት ነው። ስለዚህ አንደኛ ክልሎቹ በሌላ ፓርቲ ሲያዙ፣ ሁለተኛ ኢቭን ሌላ ፓርቲ መጥቶ ይሄን ሀገር ሲቆጣጠረው ወይም ደግሞ ሲያስተዳድረው ምን ሊፈጠር ነው? ይሄን ቆም ብሎ ማየት ያስፈልጋል። ስለዚህ ይሄ የፌደራል ስርዓት ለዚች ሀገር እንዳላዋጣ ችግር እንዳለበት ቆሞ መገምገም ያስፈልጋል ብዬ አምናለሁ። ዛሬ ነው መገምገም ያለበት። ነገሮቹ ተባብሰው ከቁጥጥር ውጪ ከመሆናቸው በፊት ስርዓቱ የፖሊሲ ችግርም ሊኖርብኝ ይችላል ብሎ ቆም ብሎ ገምግሞ ደፋር የሆነ ሪፎርም ማካሄድ አለበት።
አሁንለቱ ሪፎርም ወይም ማሻሻያ ማድረግ አለበት፣ ቆም ብሎ ማሰብ አለበት ሲሉ ምን ሊያደርግ ይችላል መንግስት በዚህ ሰዓት?
ለምሳሌ ከአመት በፊት በኦሮሚያና በአማራ ክልል ከፍተኛ የሆነ የፖለቲካ ቀውስ ተፈጥሮ መንግስት አስቸኳይ ጊዜ አዋጅ ካወጀ በኋላ ፓርላማው የዛሬ አመት ሲከፈት ፕሬዝደንቱ ያደረጉት ንግግር መታስተውስ ይመስለኛል። ይሄ ችግር ከባድ ችግር ነው፣ ስለዚህ ይሄን ችግር ለመፍታት ህገ መንግስታዊ ማሻሻያ ያስከመሰ ድረስ የደረሰ እርምጃ እንወስዳለን ብለው ነበር ቃል የገቡት። ግን ችግሩን በፖለቲካ ሳይሆን በወታደራዊ መፍትሄ ከተቆጣጠሩት በኋላ አሁን ያ ሁኔታ ተረስቶ ዘንድሮ የሰላሙ ጉዳይ እንደ ትልቅ ጉዳይ ያልተቆጠረበት ሁኔታ ነው ያየነው። ስርዓቱ ውጥረት ውስጥ ገብቶ ችግር ውስጥ ገብቶ በነበረበት ሰዓት ህገ መንግስታዊ ማሻሻያ እንደሚያስፈልግ የተቀበሉበት ሁኔታ ነበር። ነገር ግን አሁን አስቸኳይ ጊዜ አዋጁ ምክንያት በወታደራዊ ኃይል የረገበውን ውጥረት እንደ ቋሚና ዘላቂ ሰላም በመቁጠር ያን ነገር የረሱበት ሁኔታ ነው ያለው። ስለዚህ አንድ ህግ ስታወጣ አንድ ፖሊሲ ስታወጣ የፖለቲካ ሰነድ ነው የፖለቲካ አስተሳሰብ ነው ያ ነገር። በሂደት በተግባር ሲፈተሽ ተገቢ ውጤት ካላመጣ መቀየር የሚጠበቅ ነው፣ ከማንኛውም የፖለቲካ ድርጅት የሚጠበቅ ነው። እኛ አይደለንም ለረጅም ጊዜ በህገ መንግስት የተዳደሩ አገሮች ታሪካቸው የሚያሳየው ይሄ ነው። የአሜሪካን ህገ መንግስት ከ25 ጊዜ በላይ ተሻሽሏል። ያብዛኛው ሀገር ህገ መንግስት ተሻሽሏል። አሁን ባለው ሁኔታ በዚህ አመት ብቻ ህገ መንግስታዊ ማሻሻያ ያደረጉ ሀገሮች በጣም ብዙ ናቸው። ስለዚህ ህገ መንግስታዊ ማሻሻያ ማድረግ ኃጢአት አይደለም፣ ወንጀል አይደለም፣ ችግር አይደለም፣ ድክመት አይደለም። የሰው ሰነድ ነው ህገ መንግስት፣ በሰዎች የተረቀቀ ነው። ችግር ከፈጠረ ወይም ደግሞ የተፈጠሩ ችግሮችን መፍታት አልችል ካለ የፖለቲካ ውሳኔ ወስዶ ያን ነገር ማሻሻል ተገቢ ነገር ነው።
ለማሻሻል በቋንቋና በብሔር ላይ የተመሰረተውን ፌዴራሊዝም ላይ ማስተካከያ ማድረግ ማለት ነው።
እንግዲህ በእኔ እምነት ያለው ክፍተት ምንድነው? ስርዓቱ ላለፉት 26 27 አመታት በስልጣን ላይ ሲኖር ከፍተኛ ትኩረት የሰጠው ለልዩነት ነው። የሀገሪቱ ችግሮች የብሔር ብሔረሰቦች ችግር ብቻ እንደሆነ፣ ዋናው የኢትዮጵያ ፖለቲካ ችግር የብሔር ችግር እንደሆነ፣ የብሔር ጥያቄ እንደሆነ አድርጎ በማሰብ የፌደራል ስርዓቱን የዛ ችግር መፍቻ ነው ያደረገው። ብሔር ብሔረሰብን የሚመለከት ችግር ኢትዮጵያ ውስጥ አልነበረም ልል አልችልም፣ ነበረ። መፍትሄ ያስፈልገዋል። እሱ ለሱ መፍትሄ የሚሰጥ ነገር ማስቀመጥ ተገቢ ነው። ግን የሀገሪቱ ብቸኛ ችግር ግን እሱ አልነበረም። ስለዚህ የፌደራል ስርዓቱ እና ህገ መንግስቱ በአንድ በኩል በብሔር ብሔረሰቦች ዙሪያ ያለውን ችግር ለመፍታት ጥረት ማድረጉ እንደተጠበቀ ሆኖ፣ በሌላ በኩል ደግሞ የሀገሪቱ አንድነት የሀገሪቱ ህዝብ ትብብር እና ግንኙነት ወደ መልካም አቅጣጫ እንዲሄድ ወደ ተጠናከረ ሁኔታ እንዲሄድ አስፈላጊ የሆነ የህግ ግብዓት ሊኖር ይገባል። የአንድነት ጉዳይ ተረስቶ የልዩነት ጉዳይ ነው ቦታ ያገኘው። ለ26 አመት የተደረገውን ፕሮፓጋንዳም ብናይ የሚዲያውን አጠቃላይ ቅኝት ብናይ የመንግስት ሬዲዮ ቴሌቪዥን ለህዝቡ ለትውልዱ ሲነግሩት የነበረው ነገር ስለ ልዩነት ነው። አንድ ስለሚያደርገው ነገር አይደለም፣ ስለሚያስተሳስረው ነገር አይደለም። ስለዚህ በሂደት ምን ሆነ? በሂደት የጋራ የሚባል ነገር ጠፋ። ሁሉም ወደ ውስጥ ወደ አካባቢው ብቻ ማተኮር ጀመረ። በዚህ ምክንያት ያገሪቱ አንድነትና ህልውና ጥያቄ ውስጥ እየገባ ነው።
እዚህ ለግና ተለቱ ለምሳሌ በምርጫ 97 ቅንጅት በርካታ አካባቢዎችን ሲያሸንፍ አሁን እርሱ የተከሰተ አስተሳሰብ ጭምር እንዳሸነፈ ያመኑ ነበሩ። ኢትዮጵያ በብሔረሰብ ወይ ደግሞ በቋንቋ ላይ የተመሰረተ ፌዴራሊዝም አይደለም የሚያስፈልጋት የሚለውን ማለት ነው። ከዚያ በኋላ በተካሄዱ ምርጫዎች በአንጻራዊ መልኩ የተሻለ ድምጽ ያገኙት ፓርቲዎች የኢትዮጵያ ፌዴራላዊ ስርዓት በቋንቋ ላይ የተመሰረተ እንዲሆን ወይ መሆኑን የሚደግፉ ወይም እንዲሆን የሚፈልጉ ናቸውና ከዚያ አንጻር አሁን ወደ ኋላ መመለስ የማይቻልበት ሁኔታ ላይ ነው ያለው የሚሉ ሰዎች አሉ። ይሄን እንዴት ያዩታል እርሶ? ምክንያቱም ኢህአዴግ ገዢ ፓርቲ ኢህአዴግ ብቻ ሳይሆን በቋንቋ ላይ እንዲመሰረት ፌዴራሊዝሙ ወይም ብሔረሰባዊ ማንነትን ላይ እንዲመሰረት መመሰረቱም የሚደግፉ ተቃዋሚ ፓርቲዎችም አሉ።
እውነት ነው። ቀደም እኮ ብያለሁ፣ ይሄ ስርዓት ኢህአዴግ የመሰረተው ስርዓት ነው። ኢህአዴግ ዛሬ ብቻ ሳይሆን ከተማሪዎች እንቅስቃሴ ጀምሮ የሚያምንበት ነገር ነው ተግባራዊ ለማድረግ የፌደራል ስርዓቱንም ህገ መንግስቱንም የተጠቀመበት። ትልቁ ችግር ይሄ ነው። አንድ ህገ መንግስት ስታወጣ ያንድ ፖለቲካ ፓርቲ አጀንዳ መገለጫ አይደለም መሆን ያለበት፣ ወይም ባንድ ወቅት ያለው የፖለቲካ ኃይሎች አስተሳሰብ መገለጫ አይደለም መሆን ያለበት፣ አገራዊ ሰነድ ነው መሆን ያለበት። የአገራዊ አስተሳሰብ ወይም ደግሞ የአገራዊ ኮንሰንሰስ መገለጫ ነው መሆን ያለበት ሰነዱ። ያሸናፊዎች መገለጫ አይደለም መሆን ያለበት፣
ያገራዊ የጋራ መግባባት መገለጫ ነው መሆን ያለበት።
እሱ ነው መሆን ያለበት። ኢህአዴግ ግን በጦርነት አሸናፊ ሆነ። በጦርነት አሸናፊ ሲሆን የራሱን አስተሳሰብ በህዝብ ላይ እንዲጫና ያደረገው ትልቁ ስተት እዚህ ላይ ነው።
ግን ህገ መንግስቱንም ያያየው ነበር አቶ ወልደሱ። ለምሳሌ ምዕራፍ 4 አንቀጽ 46 ላይ ክልሎች የሚዋቀሩት በህዝብ አስተፋፈር፣ ቋንቋ፣ ማንነትና ፈቃድ ላይ በመመስረት ነው የሚለውና ህገ መንግስቱ የሚለው የህዝብ አስተፋፈር፣ ቋንቋ፣ ማንነት፣ ፈቃድ ሁሉ ከግምት እንደሚገቡ ነው የሚገልጸው። እየተተገበረ ያለው ግን ያው የቋንቋው ነው ያሉኝ አሉት።
ህገ መንግስቱ ላይ ሶስት መስፈርቶች በሱ መልኩ እንደቀረቡ ያያየን ነው። ግን አጠቃላይ የፌደራል ስርዓቱን ካየን በዋናነት የተዋቀረው በቋንቋ ወይም በብሔረሰባዊ ማንነት ነው። ፖለቲካ ድርጅቶችም የተዋቀሩት በዚህ መልኩ ነው። በገዢ ፓርቲና በዙሪያ ያሉ ፓርቲዎች ነው። አንዳንድ ተቃዋሚ ፓርቲዎችም በዛ መልኩ ነው የተዋቀሩት። ቅድም እንዳልኩ ይሄን መሰረት አድርጎ ነው ላለፉት 26 አመታት አጠቃላይ የፕሮፓጋንዳው ቅኝት የሚዲያው ቅኝት ይሄን ሲያስተጋባ ነው የቆየው። እኔ ይሄ ትክክል አልነበረም መጀመሪያውኑ፣ አሁንም በውጤት ስናየው ትክክል እንዳልሆነ ነው እያየነው ያለነው። ስለዚህ ምንድነው አሁን ትክክለኛው ሪፎርም ወይም ደግሞ ሐሳብ ይሄ ነው ብሎ ማቅረብ ተገቢ ላይሆን ይችላል። ይሄ አሁን ያለው ስርዓት የፌደራል ስርዓት አሁን ያለው ህገ መንግስት ነባራዊ ችግሮቻችንን በአንድ በኩል ካልፈታ እንደውም አዳዲስ ችግሮችን እየፈጠረ ከሆነ ምንድነው ችግሩ? ምን አይነት ማሻሻያ ነው የሚያስፈልገው የሚለው ነገር ለህዝቡ ውይይትም እኮ መቅረብ ይችላል። ምሁራኖች፣ የተለያዩ የህብረተሰብ ወኪሎች፣ ራሱ ህብረተሰቡ የጉዳዩ ባለቤት የሆነው ህዝቡ እንዲወያይበት እኮ መድረክ መፍጠር እኮ ይቻላል እኮ።
ግን ነባራዊ ችግሮች አልተፈቱም፣ እንደውም አዳዲስ ችግሮች እየተጨመሩ ነው ሲሉ ማሳያው ምንድን ነው? አቶ ለምሳሌ የግጭቶች ከዚህ በፊት ከነበሩበት ጨምረዋል ማለት ይቻላል ወይስ ይሄ ወቅታዊውን ሁኔታ ብቻ ነው መነሻ ያደረጉት?
አንደኛ ቀድሞም በጭቆና ስርነን በአድሎ ስርነን ይሉ የነበሩ የህብረተሰብ ክፍሎች ዛሬም ይሄም ከማለት አልበዘኑም። እና ኦነግን መውሰድ ይቻላል፣ ወይም ደግሞ የተለያዩ አሁን በውጭ ሀገር ያሉ የኦሮሞ ድርጅቶችን መውሰድ ይቻላል። መብታችን አልተከበረም፣ ዛሬም በጭቆና ውስጥ ነው ያለን ብለው እስከ መገንጠል ድረስ ጥያቄ የሚያቀርቡ አሉ። ኦጋዴን ብንሄድ ተመሳሳይ ጥያቄ ይቀርባል። ትግራይ ብንሄድ አሁን ከሻቢያ ጋር ሆነው ለትግራይ ነጻነት እንታገላለን የሚሉ ኃይሎች አሉ። ጋምቤላ ብንሄድ ተመሳሳይ ችግር አለ። ስለዚህ የት ላይ ነው ችግሩ የተፈጠረው? ድሮ ነጻ አውጪ የሚባል ኃይል የነበረባቸው አካባቢዎች ሁሉ ዛሬም አለ። ጉልበት አግኝቶ ምናልባት መንግስት ለመለወጥ ላይችል ይችላል በተለያዩ ምክንያቶች። በሐሳብ ደረጃ ግን ቅሬታ አለኝ የሚለው ህብረተሰብ ሁሉ ዛሬም ቅሬታ አለው። ዛሬም በአንድ ፓርቲ የበላይነት እንደውም አንዳንድ ጊዜ በአንድ ፓርቲ አይደለም የሚል በአንድ ዘር የበላይነት ስር ነን ብሎ የሚያምን ህብረተሰብ ክፍል አለ። የሚያምን የፖለቲካ ድርጅት አለ። ይሄን ስርዓት ደግሞ በሰላማዊ መንገድ ብቻ ሳይሆን በአመጽና በጠመንጃ ሁሉ መጣል አለብን፣ ማስወገድ አለብን፣ ማጥፋት አለብን ብሎ የሚያምን ኃይል አለ። ይሄን በደንብ እያየን ነው። 10 ጊዜ ኢንተርኔት የሚዘጋው ቴሌቪዥን እና ሬዲዮ ጃም የሚደረገው ያለ ምክንያት አይደለም። ይሄ ፕሮፓጋንዳ ወደ ህዝቡ ህብረተሰቡ እየገባ ስለሆነ ነው አይደል እንዴ? አመጾች የሚነሱት ሁልጊዜ ሰዎች የሚታሰሩት የሚገደሉት ያለ ምክንያት አይደለም። ይሄ መንግስት ስልጣን ከያዘ ጊዜ ጀምሮ በየአመቱ ነው የሰላምና የዲሞክራሲ ኮንፈረንስ የሚካሄደው። ለምን? ሰላም ስለሌለ በህዝቡ ልብ ውስጥ። ስለዚህ አንደኛ የነበረው ችግር አልተፈታም። ለውጡ ምንድነው? የተወሰነው ተቃዋሚ የነበረው የፖለቲካ ኃይል ስልጣን ላይ መውጣት ይችላል። እሱ ስልጣን ላይ ከወጣ በኋላ ግን እኩልነትን አለም ያሰፈነው እንደገና የራሱን የበላይነት ነው ያሰፈነው። ስለዚህ ሌሎች ተመሳሳይ ተቃዋሚ ኃይሎች ተፈጠሩ ቀጠሉ ማለት ይቻላል። ስለዚህ አንደኛ የነበረውን ችግር አልፈታም። ኢትዮጵያ ውስጥ የነበረው በብሔር ዙሪያ ይነሳ የነበረው ጥያቄ አሁንም አልተፈታም፣ ቀጣይ ነው የሆነው።
ግን ከገዢው ፓርቲ ደጋፊዎች የሚነሳ ሌላ ነጥብ አለ። አሁን ደሶ ካሉት በተቃራኒ የነበረውን ችግር ከመፍታት አንጻር ብሔር ብሔረሰቦች ራሳቸውን ማስተዳደር እንዲችሉ፣ የራሳቸውን ክልል እንዲመሰርቱ፣ በቋንቋቸው እንዲማሩ፣ ባህላቸውን እንዲያሳድጉ እድል አግኝተዋል እና ይህ በራሱ አንድ ስኬት ነው። ታፍኖ የቆየ ጥያቄያቸው ተመልሷል በሚገለጹ አሉ። ይሄን እንዴት ያስተረቁታል እርሶ አሁን እየገለጹት ካለው ጋር?
አሁን ባለው ስርዓት ምንም ጥያቄ አልተመለሰም ይያልኩ አይደለም። የተመለሱ አንዳንድ ጥያቄዎች አሉ። አሁን እንዳልከው ለምሳሌ የብሔር ብሔረሰቦች መብት ህገ መንግስታዊ እውቅና ማግኘቱ ቢያንስ በወረቀት ላይ ይሄ ተገቢ ነገር ነው። ህዝቦች ወይም ደግሞ ብሔሮች በቋንቋቸው እንዲማሩ፣ በቋንቋቸው እንዲዳኙ መደረጉ ይሄ ትልቅ ነገር ነው። ግን አጠቃላይ ሁኔታውን ስታየው ከፖለቲካ ጥያቄ አንፃር ችግሩ ተፈቷል ወይ ነው? ቢያምን ኖሮ ይሄ ሁሉ ግጭት ለምን ይፈጠራል? ይሄ መንግስት ከመጣ ጊዜ ጀምሮ የቴሌቪዥኑን ፋይል መለስ ብለ ማየት ይችላል። በየጊዜው አቆላሽውት የማይለው ሴራ የለም። የማይታሰሩ የፖለቲካ መሪዎች የሉም። ተደመሰሰ የማይባል ኃይል የለም። የርቅ ጥረት ተደረገ ሲባል፣ የሰላም ኮንፈረንስ ተደረገ ሲባል ነው ምን ሰማው? ይሄ ሁሉ ያስፈልገው ለምንድን ነው? ችግሩ ተፈቶ ከሆነ በዚህች ሀገር አሁን ባለው ስርዓት ጥያቄ ተፈቶልኛል የሚል የህዝብ መግባባት ቢኖር ኖሮ ይሄ ሊሆን አይችልም ነበር። ስለዚህ የነበሩት ችግሮች ከሞላ ጎደል በመቀጠላቸው ነው ይሄ ጥያቄ አሁንም እየተስተጋባ ያለው። ሰላም በአንጻራዊነት አስተማማኝ በሆነ ሁኔታ ሊሰፍን ያልቻለ። ስለዚህ አንዱ አልተፈታም ችግሩ የሚለው በዚህ ነው እንጂ በዚህ ሂደት ውስጥ ኢህአዴግ አንዳንድ ጥያቄዎችን አልመለሰም ብዬ አይደለም። የመለሳቸው ጥያቄዎች አሉ። ድሮ ከነበረው የተሻሻሉ ነገሮች አሉ። ሳይሆናቸው እነሱ ያልተፈቱ ችግሮች አሉ። ሁለተኛው ግን አዳዲስ ችግሮችም ቅራኔዎችም እየተፈጠሩ ጥሩ ነው። ስለዚህ ብዙ ቅራኔዎች እየተፈጠሩ ነው። በኦሮሚያና አሁን ሰሞኑን በሶማሌ መካከል ኦፍ ኮርስ በግጦሽ በውሃ በድንበር አካባቢ ቅራኔዎች ድሮም የነበሩ ናቸው። ሰሞኑን ያየነውን አይነት ይዘት ያለው ስፋት ያለው ቅራኔ ግን አልነበረም። ቀላል አይደለም። መቼ ነው እንደዚህ ተከስቶ የነበረው? በደርግም ባለስላሴም ጊዜ ማየት እንችላለን። አልነበረም። አሁን ግን ከፍተኛ የሆነ ለብዙ ሰዎች ሞት ምክንያት የሆነ ለብዙ ንብረት መውደም ምክንያት የሆነ ቅራኔ እያየን ነው። ስለዚህ ይዘቱንና ቅርጹን ሁሉ እየቀየረ ነው። ወዴት ነው የሚያመራው ነው?
ወደ ፌዴራሊዝሙ እንምጣና አሁን ለተቃቀሷቸው እርሶ አሉ ያሏቸው ችግሮች እና መገለጫዎቻቸው የአሁን ያለውን በቋንቋ ላይ ወይ በብሔረሰባዊ ማንነት ላይ የተመሰረተውን ፌዴራሊዝም ማሻሻል ያስፈልጋል። ምንጩም ወይ መንሰውም አሁን የታዩ ላሉ ችግሮች በዋነኛነት እሱ ነው ያሉኝ ነው።
አዎ፣ ይሄ እንግዲህ የግላ ማመለካከቴ ነው። የታገልኩለት ፓርቲም ይሄን እንደሚያምን አውቃለሁ።
አሁን ኢትዮጵያ ውስጥ ግን አቶ ወልደሱ የትኛው አመለካከት ነው የበላይነት ያለው? ለምሳሌ ሁለት አይነት ተቃዋሚ ፓርቲዎች አሉ፣ ወይም ደግሞ ሁለት አይነት አቋም ያራምዳሉ ተቃዋሚዎች። አንዳንዶቹ እርሶ የሶን ፓርቲ ጨምሮ ኢትዮጵያ ውስጥ የሚያስፈልገው በቋንቋ ላይ ወይም በብሔረሰብ ማንነት ላይ የተመሰረተ ፌዴራሊዝም አይደለም ይላሉ። ሌሎች ደግሞ በቋንቋ ላይ ወይም በብሔረሰብ ማንነት ላይ የተመሰረተ ፌዴራሊዝም ለሀገሪቱ እንደሚያስፈልግ፣ ነገር ግን ችግሩ ካፈጻጸሙ እንደሆነ የሚገልጹ ተቃዋሚ ፓርቲዎችም አሉ። የትኛው አመለካከት የበላይ ነው እርሶ አሁን በእርሶ እምነት?
ወይ የበላይ ነው ስንል የበላይነቱን ይዞ እየተተከበረ ያለው የገዢው ፓርቲ አስተሳሰብ ነው። በቃ የሁሉም ነገር መገለጫ አሁን ብሔር ብሔረሰብ ነው፣ ቋንቋ ነው የሚለው ነገር ነው። ግን ይሄ የበላይነት የመጣው በምንድነው ነው አንዱ መጠየቅ ያለበት። በትክክለኛ የህዝብ ውሳኔ ነው ወይ ነው?
ወይ ደግሞ የትኛውን አመለካከት የሚደግፉ የህብረተሰብ ክፍሎች ይበዛሉ?
ግን ዋናው ነገር ምን መሰለህ፣ አንድ ፓርቲ የትኛውን አመለካከት ሊይዝ ይችላል። ግን የአንድ ሀገር ህገ መንግስት የአብላጫውን ህዝብ አስተሳሰብ ብቻ አይደለም መያዝ ያለበት። ነው የማይኖሪቲም እንኳን አስተሳሰብ ቢሆን አንዱ አስተሳሰብ እሱም ቦታ ማግኘት አለበት፣ ክልና ማግኘት አለበት። ስለዚህ ይያልኩ ያለሁት ምንድነው አሁን የገዢው ፓርቲ አስተሳሰብ ወይም ደግሞ የተቃዋሚው ፓርቲ አስተሳሰብ ተቀባይነት ያገኝ ይያልኩ አይደለሁ ያለው። ይሄን የተራራቀ አስተሳሰብ ሊያጣጥም የሚችል ሚድል ግራውንድ ያስፈልጋል። ለሁለቱም ግምት መስጠት ያስፈልጋል። እኔ ጭራሽ ኢህአዴግ የሚያነሳው አስተሳሰብ ወይም ደግሞ የብሔር አደረጃጀት ቦታ ይጣይ ይያልኩ አይደለም። እሱም አስፈልጋጅ ነው። ግን በዛው መጠን የአንድነት ጉዳይ ደግሞ አስፈልጋጅ ነው። የህዝቡ ትስስር አብሮ መኖር አንድ ፖለቲካዊና ማህበራዊ ህብረተሰብ የሚፈጥር ጉዳይ ደግሞ የዛኑ ያህል ጠቃሚ ነው። ስለዚህ ህገ መንግስት ስናወጣ የፓርቲ አጀንዳ መሆን የለበትም፣ የሀገር አጀንዳ ነው መሆን ያለበት። የፌደራል አደረጃጀት ሀገር ላይ ስንተገብር የፓርቲ አጀንዳ አይደለም መሆን ያለበት፣ የሀገር አጀንዳ። የሀገር አጀንዳ ስለሆነ የሁለቱን ኃይሎች አስተሳሰቦች አኮሞዴት ያደረገ መሆን አለበት፣ የሚያቻችል መሆን አለበት ነው። ነገ ተቃዋሚ መጥቶ ሌላ ተቃዋሚ ስልጣን ይዞ ይሄ ኢህአዴግ አስተሳሰብ ነው ብሎ ጥርግርግ አድርጎ አስወግዶ የራሱን አስተሳሰብ ቢጭን ጥፋቱ ተመሳሳይ ነው የሚሆነው። እሱ ይሁን እያልኩ አይደለም እኔ። እነ ሁለት ጽንፎች አሉ አሁን በኢትዮጵያ ተጨባጭ ሁኔታ። አንደኛው ብሔር ተኮር ነው፣ ሌላኛው ደግሞ አንድነት ተኮር ነው። እኔ ሁለቱም ጽንፎች አሁን ባሉበት ሁኔታ ተገቢ ናቸው ብዬ አላምንም። ሁለቱን ሊያቻችል የሚችል ከሁለቱም ጠቃሚ የሆኑ ነገሮችን ሊያቻችል የሚችልና አብረው እንዲሄዱ የሚያደርግ አስተሳሰብ ነው ጠቃሚ ነው ብየማም ነው። ስለዚህ ህገ መንግስታችን የዛ አይነት አስተሳሰብ መገለጫ ነው መሆን ያለበት፣ የፌደራል ስርዓቱም የዛ መገለጫ ነው መሆን ያለበት። ስለዚህ የትኛው አስተሳሰብ ነው ይበላ የሚለው በኃይል የገዢው ፓርቲ አስተሳሰብ ይበላይ ነው። በተጽዕኖ አብዛኛዎቹ የአንድነት ኃይልነን የሚሉት የፖለቲካ ኃይሎች ያዙት አስተሳሰብ ይበላይ አይደለም፣ አሁን ተደፍቋል። ግን ተገቢ አይደለም። ምክንያቱም ቀላል የማይባል ኮንስቲቱንሲ ያለው ማህበራዊ መሰረት አለው ይህ አስተሳሰብ። በሚሊዮን የሚቆጠር ህዝብ ይደግፈዋል። ይሄን ደግሞ ቅድም እንዳልከው በተለያዩ ምርጫዎች ታይቷል። አሁንም በተለያዩ አመጾች የሚስተጋቡትን መፈክሮች ብትሰማ ይሄ አስተሳሰብ ታይቷል። በዘፈኑ፣ በተረቱ፣ በድርሰቱ ይታያል ይሄ አስተሳሰብ። ይሄን ዝም ብለ ሜዳ ላይ ጥሎ አትችልም። ሜዳ ላይ ጥሏለው ካልክ ችግር ሆኖ ነው የሚቀጥለው። ስለዚህ የሁለቱን አስተሳሰቦች ሊያስታርቅ የሚችል ሊያቻችል የሚችል አገራዊ ሰነድ፣ አገራዊ ስርዓት ያስፈልገናል ነው ጥያቄው። ወደዛ ደረጃ ኢትዮጵያውያኖች ማንመጣ ከሆነና ሁልጊዜ የኛ ነው ትክክሉ የኛ ነው ተፈጻሚ መሆን ያለበት ምንል ከሆነ ችግሩ ይቀጥላል ማለት ነው። ችግሩ ቀጥሎ ደግሞ አጠቃላይ የሀገር ህልውናን አደጋ ውስጥ የሚከተበት ሁኔታ ነው የሚፈጠረው ነው። ያ ከመሆኑ በፊት ወደ ውይይት እንምጣ፣ ወደ መቻቻል እንምጣ፣ ወደ ሰጥቶ መቀበል ፖለቲካ እንምጣ። ሁላችንም የኔ ትክክል ነው ከምንለው ወጥተን ከሁላችንም ተጨምቆ ለሀገርና ለህዝብ የሚጠቅመው ነገር በደንብ ተፈትሾ የሀገር ህግና ስርዓት ይሁን ነው ጥያቄ። የፖለቲካ ፓርቲዎች የትኛውም አይነት ፕሮግራም ሊኖራቸው ይችላል፣ ችግር የለውም። እሱ ችግር የለውም። ግን መሰረታዊ በሚባሉ አገራዊ ጉዳዮች ግን ኮንሰንሰስ ያስፈልጋል። ህገ መንግስቱ ሁልጊዜ ፓርቲ በመጣ ቁጥር የሚቀየር መሆን የለበትም። እንዳይቀየር ከተፈለገ የፓርቲ አጀንዳ መሆን የለበትም። የአብዛኛውን ህዝብ አስተሳሰብ አኮሞዴት የሚያደርግ ሰነድ መሆን አለበት።
የቀድሞ የተቃዋሚ መሪና የፓርላማ አባል አቶ ልደቱ አያሌው በዚህ ቃለ ምልልስ የሰጡት አስተያየት የግላቸው መሆኑን ጠቅሰዋል። በቀጣይ ዘገባ የፌዴራል ስርዓቱን አወቃቀር በተመለከተ የተለየ አመለካከት ካላቸው የመንግስት ተወካዮች እንደዚሁም የተቃዋሚ ፓርቲ መሪዎች ጋር የተደረገ ውይይት ይዤ ለማቅረብ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዘጋቢያችንን እስክንድር ፍሬውንና እንግዳውን እናመሰግናለን። የተከበራችሁ አድማጮች የቅዳሜ ምሽት ፕሮግራም ተጋምሷል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን በየሳምንቱ ቅዳሜ ምርጥ እንግሊዝኛ ሙዚቃዎችን ይዞ አድማጮቹን ሲያዝናና የሚያመሸው የሙዚቃ ቃና የሚቀርብበት ቦታ ላይ ደርሰናል። የዚህ ፕሮግራም አዘጋጅና አቅራቢ ደሳለኝ መኮንን አብሮኝ ነው ያለው። ደሱ ዛሬ እጅ ከምን በተባበረህም ደስ ይለኛል። እንደውም
አዎ፣ በጣም አመሰግናለሁ ቆንጅትዬ። በዛሬ የሙዚቃ ቀና ፕሮግራም ለስለስ ያሉ ዜማዎችን ነው ይዤ የምቀርበው። የአሽርም የልደት ቀን ነው። የዚህን ታዋቂ አርቲስት ዜማዎችንም አጫውታለሁ።
በጣም ጥሩ። እኔም አንድ ያሰብኩልህ ለስለስ ያለ እንደው ደስ ስሚል ድምጽ ያላት ወጣት አለች ያሰብኩልህ።
እርግጠኛ ነኝ የሙዚቃ ቃና አድማጮች ይሄ ምርጫ ካንቺ ሲመጣ ደስ እንደሚላቸው እርግጠኛ ነኝ። እና ይችንን ለስለስ ያለች ዜማ ለማድመጥ በጉጉት እየጠበቁም እንደሆነ ይታየኛል።
Cranes in the Sky ይላል የሶላንጅ ኖላን ዜማ ነው ያስኩላችሁ።
Tried to put one in the air. I tried to dance it away. I tried to change it with my hair. I ran my credit card to love. Thought a new dress would make it better. I tried to work it away. but that just made me even sadder. I tried to keep myself busy. I ran around in circles, think I'd make myself dizzy. I stepped it away, I sucked it away, I read it away. To run it away, thoughts in my head be feeling clearer. I traveled 70 states, thought moving around make me feel better. I tried to let go my stubborn, thought if I was alone then maybe I could recover. To write it away, I'll cry it away.
Don't you cry, babe.
ቆንጆትዬ አሪፍ ዜማ ነው የመረጥሽልን። ታዲያ አንድ ያጣላልና እግረ መንገድሽ
እንደው ኬት ላምጣው ተዘጋጀው። ይሄንን እንደ አድማጮቼ እንደሚወዱት ተስፋ አለኝ። ግን አንተ ወዳሰብክላቸው ወደ ተዘጋጀበት እናምራና ሌላ ጊዜ ደግሞ እንገናኝ።
እሺ ቆንጆት ጃ ጃ እንበላ እንግዲህ ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች ለክብር ሰላምታ ካንገቴ ጎንበስ ብያለሁ። እለቱን በድጋሚ ለማስተዋወስ እለተ ቀዳሜ ጥቅምት 4 2010 ሲሆን በአዲስ አበባ አቆጣጠር በዋሽንግተን ዲሲ ደግሞ ጥቅምት 14 2017 ላይ እንገኛለን። ታዲያ የዛሬ ተዋቀን በታሪኳ አክናውና ካሳለፈቻቸው አበይት ድርጊቶች መካከል አንድ ሁለቱን ብንመለከት በ1954 እንደ አውሮፓውያን አቆጣጠር የኢትዮጵያ ንጉስ የነበሩት ግርማይ ቀዳማዊ ኃይለ ሥላሴ በእንግሊዝ ጉብኝት ለማድረግ ለንደን ገቡ። ግርማይነታቸው እንግሊዝ ሀገር ሲደርሱ ለክብርነታቸው መድፍ በመተኮስ ነበር እንግሊዞች የተቀበሏቸው። ንግስት ኤልሳቤት ሁለተኛም ንጉሱን በቤተ መንግስታቸው በትልቅ ክብር ነው ተቀብለው ያስተናገዷቸው። በ1964 በዛሬቷ ቀን ነው ለሰዎች ሰብአዊ መብት መከበር በተለይም ጥቁር አሜሪካውያን በዩናይትድ ስቴትስ እንደማንኛውም የሀገሪቱ ዜጋ መብታቸው እንዲከበር ከፍተኛ ትግል ያደረጉት ማርቲን ሉተር ኪንግ የዓለም ሰላም ሽልማት የኖቤል ተሸላሚ የሆኑት። በ1994 ደግሞ የፍልስጤም መሪ የነበሩት ያሲር አረፋት፣ የእስራኤል ጠቅላይ ሚኒስትር የነበሩት ይስሐቅ ራቢንና የውጭ ጉዳይ ሚኒስትር የነበሩት ሲሞን ፕረስ እነሱም የኖቤል ተሸላሚ ሆነዋል። እንግዲህ በጥቂቱ እነዚህ ሲሆኑ የዛሬቷ ቀን በታሪኳ አስመዝግባ ያሳለፈቻቸው ክንውኖች። በዛሬቷ ቀን ከተወለዱ ታዋቂ የዓለማችን ሰዎች መካከል ደግሞ ድምጻዊ አሸር ይገኝበታል። 38 ዓመቱ ዛሬ የዛሬቷ አንቀን ከዚሁ በአለም ታዋቂ ከሆነ አርቲስት ጋር ተጋርታችሁ ልደታችሁን የምታከብሩ ካላችሁ መልካም ልደት እየተመኘሁ OMG የተሰኘውን የአሸርን ዜማ እጋብዛችኋለሁ። Oh my gosh. Baby let me I did it again so I'm gonna let go. Oh my baby let me love. So many ways to love ya, maybe I can break you down. There's so many ways to love ya, got me like, oh my God, so in love. I found you finally, you make me wanna say, oh, 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 my God. We'll be right back.
sexy from my head to toe. And I want it all and all and all. Baby, let me love you down.
በዛሬቷ ቀን ተወልዶ 38ኛ ዓመት የልደት ቀኑን የሚያከብረው ነው የአሸርን OMG Oh My God የተሰኘውን ዜማውን ነበር ያደመጥነው። የቴክሳስ ግዛት ተወላጅ የሆነው አሸር ቴክሳስ ሲወለድ እንጂ እድገቱ ግን ቴነሲ ግዛት ነው። የ12 ዓመት ታዳጊ ወጣት ያለ ነው እናቱ የዘፈን ውድድር ውስጥ እንዲገባ ያደረጉት። እንደ ዩሮፒያን አቆጣጠር በ1994 በራሱ ስም አሸር ብሎ የሰየመውን የመጀመሪያ አልበሙን ለቀቀ። ተደነቀለት። አሸርን በአለም እንዲታወቅ ያደረገው ግን እንደ ዩሮፒያን አቆጣጠር በ1997 የለቀቀው ማይ ዌይ የተሰኘው ሁለተኛ አልበሙ ነው። በአልበሙ ውስጥ ከተካተቱት 10 ዜማዎች መካከል በተለይ 3ቱ ተወደዱለት።
Between us, you were like my best friend, the one I used to run and talk to when me and my girl was having problems.
That's right.
You used to say it'll be okay, suggest little nice things I should do.
Uh-huh.
And when I go home at night and lay my head down, all I seem to think about was you and how you make me wanna.
ይህ የሰማነው You Make Me Wanna የተሰኘው አንዱ የተወደደለት ዜማው ሲሆን፣ ሌላው የተወደደለት ዜማ የአልበሙ መጠሪያ የሆነው My Way የተሰኘው ዜማው ነው። እስቲ ትንሽ እናድምጠው።
She
Do you wanna get freaky and get mad if you want to? Say whatever you want, but she still gon' give it up. She likes it my way.
ይህ የሰማነው ማይ ዌይ የተሰኘው ዜማው ሲወደድለት፣ ቀጥለን የምናደምጠው ናይስ ኤንድ ስሎው የተሰኘው ዜማው ደግሞ በቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ያዘለት ናይስ ኤንድ ስሎው። ማይ ዌይ ከተሰኘው የአሸር ሁለተኛ አልበም ውስጥ በአሜሪካን የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞለት የነበረውን ናይስ ኤንድ ስሎው የተሰኘውን ዜማውን ነበር ያደመጥነው። አሸር ከተጫወታቸው ዜማዎች መካከል ይህ የመጀመሪያው ዜማ መሆኑ ነው በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ ሲበቃለት። አሸር እስካሁን ድረስ 8 የስቱዲዮ አልበሞችን ያወጣ ሲሆን ከ43 ሚሊዮን በላይ የአልበም ቅጂዎችን ሸጧል። በዚህም አልበም በመሸጥ ከፍተኛውን ደረጃ ከያዙ ድምጻውያኖች አንዱ ሆኗል። አሸር በሙዚቃ ስራዎቹ በርካታ ሽልማቶችን አግኝቷል። 18 የቢልቦርድ ሙዚቃ ሽልማትንና 8 የግራሚ ሽልማቶችን ብቻ መጥቀሱ ይበቃል። አሸር ከድምጻይነት በተጨማሪ የተዋጣለት የዜማ ደራሲ፣ ደናሽና የፊልምም አስተዋይ ነው። 38ኛ አመት የልደት ቀኑን በዛሬ አቀን የሚያከብረው ይህ ታዋቂ ድምጻይ አሁንም የሙዚቃ ስራውን የበለጠ እያዳበረ ይገኛል። እስቲ ባለፈው አመት ከለቀቀው 8ኛ ከሆነው Hard to Love ከተሰኘው አልበሙ ውስጥ Missing You የተሰኘውን ዜማውን ላሰማችሁና በዚህ ሳምንት በቢልቦርድ ሰንጠረዥ ላይ በአልበም ሽያጭና እንዲሁም ከመቶቹ ምርጥ ዜማዎች መካከል የበላይነቱን የያዙትን ምርጥ ዜማዎች እነግራችኋለሁ። I wonder if your lips are the song as I imagine them to be. The crazy thing is, you're the only girl I love. I reminisce of all of the things that don't exist yet. Like the breakfast on Sunday mornings at the sunset. When you out with your girl, you'll send me a drunk text, saying, baby, are you far? Want you to come closer to my heart. I miss you, girl, wherever you are. Oh, I miss you already. And I'm just gonna kiss you already. So come on. Just like the tin on my car, I miss you, girl, wherever you are. Oh, I miss you already. And I'm just gonna kiss you already. So come on. Like the way your frame is. I wonder if your presence is good as I assume it's gone. The crazy thing is, you already knew what it was. Take this, take that, girl, but don't take that. Take my heart, baby, come claim mine. Won't wait forever, but I'll wait for you. Don't take too long, girl, 'cause I'm missing you. Hard to Love ከተሰኘው የአሸር አልበም ውስጥ Missing You የተሰኘውን የአሸርን ዜማ ነበር ያደመጥነው። እስቲ አሁን ደግሞ ወደ አሜሪካን የቢልቦርድ ሰንጠረዥ ንግባና አዳዲስ ከወጡ አልበሞች መካከል በዚህ ሳምንት በሽያጭ የበላይነቱን የያዙትን እንመልከት። Now የተሰኘው የሸናይ ትዊን አልበም 137,000 ቅጂ በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝላት፣ Greatest Hits የተሰኘው የታም ፔሪና The Heartbreakers አልበም 84,000 ቅጂ በመሸጥ የሁለተኛ የተቀባይነትን ደረጃ ይዞላቸዋል። Tell Me You Love Me የተሰኘው የዴሚ ለቫቶ አልበም 48,000 ቅጂን በመሸጥ የሶስተኝነትን ደረጃ ይዞላታል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር
Mi música no discrimina a nadie, así que vamos a romper. Toda mi gente se mueve, mira el ritmo como los tiene. Hago música que entretiene, el mundo nos quiere, me quiere a mí. Toda mi gente se mueve, mira el ritmo como los tiene. Hago música que entretiene.
ሚኬንዴ የተሰኘው ጄ ቫልቪን እና ዊል ዊሊያም በጋራ የተጫወቱት የስፓኒሽ ዜማ የሶስተኝነትን ደረጃ ሲይዝ፣ በዚህ ሳምንት የሁለተኝነትን ደረጃ የያዘው ዜማ ደግሞ Rockstar የተሰኘው የፖስት ማሎን እና የ21 Savage ዜማ ያለፈውን ሳምንት ቦታውን አለቀቀም። በዚህ ሳምንትም ያው እዚያው ሁለተኛ ደረጃ ላይ እንዳለ ነው። የካርዲ ቢን ቦዳክ ያለው የተሰኘውን የራፕ ዜማውን አሁንም ማንንም ከአንደኝነት ደረጃ ያነቃነቀው ዜማ የለም፣ የአንደኝነቱን ደረጃ እንደያዘ ነው። የተከበራችሁ አድማጮች፣ ለዛሬ ተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ ያመሰግንኩኝ። በዚሁ ምርጥ የሳምንቱ አንደኛ ዜማ ሰናበታችኋለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በኔ በኩል ቻው።
You can fuck with me if you wanted to. These expensive, these are red bottoms, these are bloody shoes. Hit the school, I can get them both, I don't want to choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now on street, that means I don't fuck with you. I'm a boss to a worker, I make bloody moves. Now she say she gon' do what or who? Let's find out and see. Cardi B, you know where I'm at, you know where I be. You in the club, just to party. I'm there, I get paid a fee. I be in and out them bands so much I know they tired of me. Honestly, don't give a f*** about who in front of me. Drug to mixtapes in 6 months, we're breaking as hard as me. I don't bother with these hippies, don't let these f*** bother me. They see pictures, they say goals, f*** I'm who they tryna be. Look, I might just chill in some babes, I might just chill with your boo, I might just spill on your babe. My f*** feel like a lake, he wanna swim with his face. I'm like, okay, I let him get what he want. He buy me Yves Saint Laurent in the new wave. When I go back as a horse, I got the trunk in the front. I'm the hottest in the street, know you probably heard of me. Got a bag and fix my teeth, hope you know it ain't cheap. And I pay my mama bills, I ain't got no time to chill. Think these f***s be mad at me, they baby father wanna build. They low, you can f*** with me if you wanted to. These expensive, these are red bottoms, these are bloody shoes. Hit the school, I can get them both, I don't wanna choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now on street, that means I don't f*** with you. I'm a boss to a worker, so I make bloody moves. If you a f***, you get popped. You a goofy, you a op. Don't you come around my way, you can't hang around my block. And I just check my accounts, turns out I'm rich, I'm rich, I'm rich. I put my hand above my hip, I beg you dipsy, dipsy, dip. I say, I get the money and go, this is high like a soul. My glitter is gold, tell that little bitch to her roll. I just a rope and a rose, I just came up in a rave. I need to fill up the tank, no, I need to fill up the safe. I need to let all these know they none of them none of the safe. I go to dinner and steak, only the real can relate. I used to live in the peace, now it's a crib with a gate. Rolly got charms, the life on the plate. I should let these know, just in case these forgot. I just wanna check the mail, another check from all the back. They low, you can't.
can fuck with me if you wanted to. These expensive, these is red bottoms, these is dirty shoes. Touch the school, I can get them both. I don't wanna choose, and I'm quick cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I don't fuck with you. I'm a boss to a worker, so I make bloody moves. Bloody moves. Good. Hey. Say, little, you can fuck with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both. I don't wanna choose, and I'm quick cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I don't with you. I'm a boss to a worker, so I make bloody moves. Now she say, she gon' do what or who? Let's find out and see. Cardi B, you know where I'm at, you know where I be. You in the club, just to party, I'm there, I get paid a fee. I be in and out them vents so much, I know they tired of me. Honestly, don't give a f*** about who in front of me. Drop two mixtapes in 6 months, we're breaking as hard as me. I don't bother with these, don't let these bother me. They see pictures, they say goals, I'm who they tryna be. Look, I might just chill in some babe, I might just chill with your boo, I might just feel on your babe. My f*** feel like a lake, he wanna swim with his face. I'm like, okay, I let him get what he wants. He buy me Yves Saint Laurent and the new whip. When I go back as a horse, I got this.
የማጠቃለያ ዜና እናሰማለን። የጭነት መኪና ላይ የተጫነ ቦምብ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ መጋጠሚያ መንገድ ላይ ፈንድቶ ቢያንስ 25 ሰዎች ገደለ፣ ከ50 የማያንሱ አቆሰለ ሲሉ የዓይን ምስክሮችና ባለስልጣናት አስታውቀዋል። አንድ የቃ መጫኛ አውሮፕላን ዛሬ ቅዳሜ አይቮሪ ኮስት የባህር ወደብ አጠገብ በመከስከሱ ቢያንስ 4 የሞልዶቫ ዜጎች መሞታቸውን የአይቮሪ ኮስት የደህንነት ሚኒስትር ሲዲኪ ዲያኬቲ አስታወቁ። ሚኒስትሩ 4 የፈረንሳይ ዜጎችን ጨምሮ ሌሎች 6 ሰዎችም የመቁሰል አደጋ ደርሶባቸዋል ብለዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የኒውክሌር ጦር መሳሪያ ስምምነት ለማደስ ፈቃደኛ ባለመሆናቸው የቀድሞው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከፍተኛ ተቃውሞ አሰሙ። ሚስተር ትራምፕ ይህን ውሳኔ ያደረጉት ግዴለሽና ጀብደኝነት በተሞላበት የራስን ምኞትና ማንነት ለማሳየት በተፈጸመ ሁኔታ ነው ሲሉ ተናግረዋል ኬሪ። በአፍጋኒስታኑ ሸማቂ ቡድን ታሊባን ታፈነው ለአምስት ዓመታት በእስር የቆዩት ባለና ሚስት አሜሪካዊቷ ካቲላን ኮልመንና ካናዳዊ ባለቤታቸው ጆሹዋ ቦይል እስር ቤት ሳሉ ከወለዷቸው 3 ልጆቻቸው ጋር በመሆን ትናንት አርብ ማምሻውን በካናዳ አውሮፕላን ከሎንዶን ካናዳ በሰላም ገቡ። ባለፈው ረቡዕ ከእስር የተለቀቁት ባለና ሚስት በታሊባን ቁጥጥር ስር የወደቁት እንደ አውሮፓ አቆጣጠር በ2012 ነበር። የቱርክ ወታደሮች ሶሪያ ውስጥ አሰፈረች። ምክንያት ክልሉን ከጂሃዲስቶች ቁጥጥር ለማዳን በሚደረገው ወይም የሚደረገውን ጥረት ለማጠናከር። በመጨረሻም በካሊፎርኒያው ሰደድ እሳት ከተቃጠሉ ቤቶች ውስጥ በህይወት የተረፉ ሰዎችን ለማግኘት በሚደረገው ጥረት የአደጋ አስወጋጅ ሰራተኞች አነፍናፊ ውሾችን እየተጠቀሙ መሆናቸው ተሰማ። ዜናው አበቃ።
የአሜሪካ ድምጽ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያሰማ የቆየውን የቅዳሜ ምሽት ፕሮግራም እዚህ ላይ ፈጸመ። ነገ እሁድ በተለመደው በ3 ሰዓት እንገናኛለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ። ደህና አደሩ።
This program has come to you from the Voice of America, Washington.